ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዝያ 28 2011 ዓ.ም ስርጭታችን ጀመረ።
የተከበራችሁ ሙስሊም ምዕመናን እንኳን ለቅዱሱ ራማዳን አደረሳችሁ።
ራማዳን ሙባረክ። ከአሜሪካ ድምፅ
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባትና
ጤና ይስጥልን እኔም ቆንጂት ታዬ ነኝ። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ።
ጨካኝና አምባገነን መሪዎቻችን ዶክተር ነጋሶ በምርህ በሀሳብ ከተለያቸው በኋላ እንዳቁላሉትና እንደጎዱት ሁሉ ሞቱንም ርካት የማይረባና እርባነ ቢስ ሊያደርጉ የነበራቸው ተስፋ ከሽፏል።
ትናንት አስከሬናቸው በክብር ያረፈው የኢፌዴሪ የመጀመሪያ ፕሬዚዳንት የዶክተር ነጋሶ ጊዳዳ የልጅነት ጓደኛ አቶ አስራት ጣሴ ናቸው የሰማችኋቸው። ዘገባ ይዘናል። አርዕስተ ዜናውን ቆንጅት ታሰማናለች።
የሱዳን ገዢው ወታደራዊ ምክር ቤት ህገ መንግስት እንደሚያረቅ አስታውቋል። ሁለት ቀናት በውጊያ ያሳለፉት እስራኤልና ሐማስ የደረሱት ተኩስ አቁም ተግባራዊ ሆኗል። የዩናይትድ ስቴትስ ኮንግረስ የፍትህ ኮሚቴ በጠቅላይ አቃቢ ህጉ ባር ላይ ኮንግረሱን የመዳፈር ወንጀል ክስ ሊመሰርት እንደሆነ አስታወቀ፣ የሚሉትና ሌሎችም አሉ።
አመሰግናለሁ ቆንጅት ለአርዕስተ ዜናው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ገዢው ወታደራዊ የሱዳን የሽግግር ምክር ቤት ተቃዋሚዎች ባቀረቡት ረቂቅ ህግ ላይ በሰፈሩ አንዳንድ ነጥቦች ላይ የማይስማማ መሆኑን ይፋ ካደረገ በኋላ የራሱን ህገ መንግስታዊ ረቂቅ የሚያወጣ መሆኑን አስታውቋል። ናባ ሙሄድን ከካርቱም ባጠናቀረችው ዘገባ እንደጠቆመችው ተቃዋሚው ወገን አሁንም በወታደራዊ ኃይሉ ላይ ያለው ጥርጣሬ ጨርሶ አልጠፋም ብላለች። አጠር ያለውን ዘገባ አሉላ ከበደ ያቀርባል።
የመብት ተሟጋቾች ህብረትና ተቃዋሚ የፖለቲካ ቡድኖች አዲስ ረቂቅ ህገ መንግስት ያካተቱትን አንዳንድ ሀሳቦች ውድቅ ካደረገ በኋላ ነው የሱዳን ወታደራዊ ሽግግር ምክር ቤት የራሱን ረቂቅ በዛሬው ዕለት የሚያመጣ መሆኑን ይፋ ያደረገው። የቀድሞውን የሱዳን መሪ የኦማር አልበሽርን ከስልጣን መወገድ ተከትሎ ይህ ህገ መንግስቱን የመከለስ ሀሳብ የተነሳው በዚያች ሀገር የሚካሄደው ብሔራዊ ምርጫ በፊት ጦር ሰራዊቱንና ሲቪሎችን ያካተተ ጥምር ምክር ቤት ይቋቋም ዘንድ በወታደራዊ ኃይልና በተቃዋሚዎች መካከል የተካሄደው ድርድር የተደረሰው ስምምነት አካል ነው። ሻምስ ኤልዲን ኪባሺ የወታደራዊ የሽግግር ምክር ቤት ቃል አቀባይ ናቸው።
ብንስበት ኢለይና ወሲቃ ጀይዳ ፊሃ ከሲር ምን አልኡሙር አለቲ ነተፊቁ ማዕሁም ፊሃ
እንደኛ እምነት ጥሩ ረቂቅ ነው ያሰናዳ ነው። በርካታ ልንስማማባቸው የምንችል ጉዳዮች ተካተውበታል ብለን እናምናለን። እነሱ ያሰናዱት ሰነድ ታዲያ በአንጻሩ በርካታ ያልተሰማማንባቸውን ነጥቦች ያቀፈ ነበር። ስለሆነም በድርድር ፍሬ ሊያገኝ የሚችል ነው ብለን እናምናለን ያሉት ቃል አቀባዩ። የነጻነትና የለውጥ ኃይሎች ህብረት የተባለው የሲቪል ቡድን ባለፈው ሐሙስ ነበር በወታደራዊ ኃይል ረቂቁን ያስረከበው። የሱዳን ተቃዋሚ ኃይሎች ለሶስት አስርታት የዘለቀው የፕሬዝዳንት ኦማር አልበሽር አገዛዝ ካበቃበት ማግስት አንስቶ ነው የአገሪቱ መንግስት ወደ ሲቪል አስተዳደር ይመለስ ሲሉ አንገባም ብለው የካርቱምን ጎዳናዎች ይሙጥኝ ብለው የቆዩት።
አመሰግናለሁ አሉላ። እስራኤልና የሐማስ ታጣቂዎች ጋዛ ውስጥ ተኩስ ለማቆም የደረሱት ስምምነት ከሁለት ቀናት ከባድ የጥቃትና የአጸፋ ልውውጥ በኋላ ተግባራዊ መሆን ጀምሯል። ከቁርቁሱ ሁለቱም ወገኖች ያገኙት ምንም ጥቅም እንደሌለ በተስተዋለበት በዚህ የሰሞኑ ግጭት ቢያንስ 24 ፍልስጤማውያንና 4 እስራኤላውያን ተገድለዋል። ተኩስ የማቆም ስምምነቱ ተግባራዊ ከመሆኑ አስቀድሞ ጋዛ ሰርጥ ውስጥ ግዙፍ የአየር ድብደባ እንደምታካሄድ እስራኤል አስጠንቅቃ ነበር። ዝላቲት ሳሆክ ዘግባበታለች። ሶሎሞን ክፍሌ ያቀርበዋል።
በዚህ ባሳለፍነው ሳምንት ማብቂያ ቀናት በእስራኤልና ጋዛ ድንበር ላይ በተካሄደ ግጭት የሞቱት ሰዎች ቁጥር ጨምሯል። ከሰለባዎቹ መካከለም የሐማስ ወታደራዊ አዛዥ ሐመድ አህመድ አልኮዳሪ ይገኝበታል። እስራኤል ከኢራን የሚገኘውን የገንዘብ ርዳታ ጋዛ ለሚገኙ የሐማስ ነውጠኞች ያሸጋግራል ስትል ተከሰዋለች። ኮዳሪ የተገደለውም መኪናው ውስጥ እንዳለ ካየር በተነጣጠረ ቦምብ ተመቶ መሆኑ ሲዘገብ፣ እንደ አውሮፓውያን ዘመን አቆጣጠር ከ2014 ዓ.ም ወዲህ እስራኤል ያካሄደችው የመጀመሪያው ጥቃት ነው ተብሏል። እስካሳለፍነው አርብ ድረስ በደቡባዊ የእስራኤል ግዛት ላይ ከ600 በላይ ሮኬቶች መተኮሳቸውን የእስራኤል ጦር ሰራዊት አስታውቋል። እስራኤል በምላሹ ከነውጠኛው የሐማስ ቡድንና ከእስላማዊው ጂሃድ ጋር ግንኙነት ያላቸውን 260 ኢላማዎች ደብድባለች። የእስራኤሉ ወታደራዊ ቃል አቀባይ ጆናታን ኮሪክስ ያስረዳሉ።
የእስራኤል መከላከያ ኃይል በነውጠኛው የሐማስ ቡድን በዜጎች ላይ ከሚተኩሱት ሮኬቶች ለመጠበቅና ለመከላከል በውጊያው እንቀጥላለን ዝግጁና በደንብ የታጠቀ ኃይል ነው።
የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንት ሲናገሩ ጦር ሰራዊቱ ጋዛ ውስጥ በሚገኙ ነውጠኛ ቡድኖች ላይ ከባድ የአየር ድብደባ እንዲያካሄድ ትዕዛዝ ሰጥቻለሁ ብለዋል። የእስራኤል መከላከያ ኃይሎች ጋዛ ውስጥ ባሉ አሸባሪዎች ላይ ግዙፍ የአየር ድብደባ ማካሄዳቸውን እንዲቀጥሉ ዛሬ ጠዋት ትዕዛዝ ሰጥቻለሁ ነው ያሉት ኔታንያሁ። ጦሩ በታንክና አዳፍኔ እንዲታገዝም አድርጌያለሁ። ሐማስ ራሱ ለሚወስዳቸው እርምጃ ብቻ ሳይሆን ውድ ዋጋ እየከፈለ ለሚጠቀምባቸው ሙስሊም ጽንፈኞችም ነው ሲሉም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስረድተዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ በበኩላቸው እስራኤል ግዛቷን ለመከላከል መብት አላት ብለዋል። የአሁኑ የእስራኤልና ፍልስጤም ድንበር ግጭት የተካሄደውም ሙስሊሞች የቅዱሱን የሮሞዳን ወር ጾም በጀመሩበትና እስራኤል የነጻነት ቀኗን ለማክበር እየተዘጋጀች ባለችበት ወቅት ነው።
ቀሪ ዜናዎችን ቆንጅት አጠራጥራ አርጋ ታሰማናለች።
ዩናይትድ ስቴትስ በሺዎች የተቆጠሩ የባህር ኃይል ወታደሮች አውሮፕላን ተሸካሚ መርከብና አጥቂ አውሮፕላኖችን ያካተተ ግብረ ኃይል ወደ መካከለኛው ምስራቅ አንቀሳቅሳለች። የብሔራዊ ጸጥታ አማካሪው ጆን ቦልተን እንደተናገሩት ወታደራዊው ግብረ ኃይል የሚሰማራው በአካባቢው ከኢራን ጋር በተያያዘ እየተባባሱ ላሉት ብዛት ያላቸው አስጊ ሁኔታዎች ፍንጮችና ማስጠንቀቂያዎች ምላሽ ለመስጠት ነው ብለዋል። የቻይና ተደራዳሪዎች ወደ ዩናይትድ ስቴትስ ተጉዘው ቀጣዩን የንግድ ድርድር ሊያካሂዱ እየተዘጋጁ ናቸው ይላሉ የቻይና የውጭ ጉዳይ ሚኒስቴር ያወጣው መግለጫ። ቻይና ይህን ያለችው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሂደቱ ከመጠን በላይ በመጓተቱ ከቻይና በሚገቡ የብዙ መቶ ቢሊዮን ዶላር ሸቀጦች ላይ ከፍ ያለ ቀረጥ መጣላችን ነው ብለው መዛታቸውን ተከትሎ ነው። የዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤቱ የፍትህ ኮሚቴ ጠቅላይ አቃቤ ሕጉ ዊሊያም ባርን ኮንግረስን በመዳፈር ተግባር ሊወነጅላቸው ዛሬ ተንቀሳቅሷል። ምክንያት ልዩ አቃቤ ሕጉ ሮበርት ሞለር በፕሬዝደንታዊ ምርጫው የሩሲያ ጣልቃ ገብነት ዙሪያ ያካሄዱትን ምርመራ ተከትሎ ያወጡትን ሪፖርት ያልተቀናነሰውን ሙሉን ያምጡ ሲባሉ አሻፈረኝ በማለታቸው ነው ተብሏል። የኮሚቴው ሊቀመንበር ጄሪ ናድለር የመዳፈር ወንጀል መጥሪያ ለማውጣት ኮሚቴው ተነገ ወዲያ ረቡዕ ድምፅ ይሰጣል ሲሉ አስታውቀዋል። በመጨረሻም በድንገተኛ ወይም በአጣዳፊ ሁኔታ ወርዶ ሞስኮ አውሮፕላን ጣቢያ እንዳረፈ የተቃጠለውና ቢያንስ 41 ሰዎች የሞቱበት የሩሲያው የመንገደኞች አውሮፕላን መብረቅ ሳይመታው አልቀረም ብሎ እንደሚያምን ሩሲያዊው አብራሪ ተናገረ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞውን የአዚያ 28 2011 ዓ.ም ምሽት ፕሮግራም ነው።
ማህበራዊ ፍትህን ዓላማው ማድረጉንና የዜግነት ፖለቲካን እንደሚከተል የሚናገር ፓርቲ መስራች ጉባኤውን በጥቂት ቀናት ውስጥ እንደሚያካሂድ አስታውቋል።
እኛ ከብሔር ፖለቲካ ወር ከዘር ፖለቲካ ጋር ያለን ችግር ከማንም ዘር ጋር አይደለም። ከዘር ፖለቲካ ጋር ያለን ችግር ፖለቲካ በዘር መቃኘት አይችልም። በመሰረቱ ፖለቲካ ሁሉንም ዜጋ በእኩልነት የሚመለከት።
ዶክተር ብርሃኑ ነጋ ናቸው የሰማችኋቸው። ዘገባ ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር።
በወዲያኛው ሳምንት መጨረሻ ያረፉት የኢፌዴሪ የመጀመሪያው ፕሬዚደንት ዶክተር ነጋሶ ጊዳዳ አስከሬን ትናንት በመንግሥታዊ ክብር መሸኘቱ ተዘግቧል። ዶክተር ነጋሶ በፈቃዳቸው ፕሬዚደንትነቱን ካስረከቡ በኋላ ያሳለፉት እንግልት ከለውጡ በፊት የነበረውና ልዩነትን የማያስተናግደው የፖለቲካ ሁኔታ ነጸብራቅ ተደርጎ እንደሚቆጠር በትናንቱ የስንብት ሥነ ሥርዓት ላይ ተነግሯል። በትናንት ምሽት ስርጭታችን አጭር ዘገባ ያሰማን እስክንድር ፍሬው ለዛሬ ዝርዝር ያለ ዘገባ ይዟል።
በቅርብ የሚያውቋቸው ለደቂቃዎች ብቻ ያገኙቸው ሁሉ ተመሳሳይ ነገር የሚናገሩላቸው ትህትናቸውን፣ ሰው አክባሪነታቸውን የሚመሰክሩላቸው አባት ትናንት ተሸኙ። ከለውጡ በፊት የነበሩ የኢትዮጵያ መሪዎች ያሳደሩባቸው ጫና ውጤትም የታሰበው ሳይሆን ተቃራኒው መሆኑ በትናንትናው ስነ ስርዓት ታይቷል። ከ1987 ዓመተ ምህረት ጀምሮ ወደ 7 ዓመታት ለሚጠጋ ጊዜ በፕሬዝዳንትነት ያገለገሉት ነጋሶ ያንን ኃላፊነት የለቀቁት ከዚያን ጊዜው ጠቅላይ ሚኒስትር መለስ ዜናዊ ጋር በተፈጠረ የሐሳብ ልዩነት ነው። በትናንትናው የቀብር ስነ ስርዓት ላይ እንደተነበበው ታዲያ የተለየ ሐሳብ ማራመዳቸውን ከስልጣን መልቀቃቸውን ተከትሎ ጫናዎችና በደሎች ደርሰውባቸዋል። በሚያፈስ ቤት ኑረዋል። በህዝብ ማመላለሻ ታክሲ ብሎም በእግር ለመጓዝ ተገደዋል። ትናንት በቀብር ስነ ስርዓቱ ላይ የተገኙ አንዳንድ ተናጋሪዎች እንደገለጹት ታዲያ በነጋሶ ላይ የደረሰው በደል ከለውጡ በፊት በኢትዮጵያ የነበረውን የፖለቲካ ሁኔታ ያሳያል። በደሉን የፈጸሙት ፖለቲከኞች በህይወት እያሉ ነጋሶ እንደዚህ በታላቅ ክብር መሸኘታቸው መጽናኛ እንደሆናቸውም እነዚሁ የቅርብ ወዳጆቻቸው አስረድተዋል። ዶክተር ነጋሶን ከወጣትነት እድሜ ጀምሮ የሚያውቋቸው የቀድሞው የአንድነት ፓርቲ ዋና ጸሐፊ አስራት ጣሴ ከነዚህ አንዱ ናቸው።
ጨካኝና አምባገነን መሪዎቻችን ዶክተር ነጋሶ በመርህ በሐሳብ ከተለያቸው በኋላ እንዳጉላሉትና እንደጎዱት ሁሉ ሞቱንም ርካሽ የማይረባና እርባነ ቢስ ሊያደርጉ የነበራቸው ተስፋ ከሽፏል። ዛሬ እነሱ በሕይወት እያሉ ያጡትን ክብርና ሞገስ እሱ በሞቱ አግኝቷል። ለእግዚአብሔር ምስጋና ይግባው።
እናም እውነተኛው ሰው ነጋሶ፣ ሌብነትን የሚጠየፉት ዘረፋን የሚሸሹት ነጋሶ የበርካቶችን ተቀባይነት እንዳገኙ እንደዚህ በክብር ተሸኙ። ከለውጡ በፊት የነበሩት የኢትዮጵያ ገዢዎችና እሳቸው ግን ወዲህና ወዲያ ነበሩ። ለዶክተር ነጋሶ በፕሬዝዳንትነት የቆዩበት የስድስት ዓመት ከሰባት ወር ጊዜ ራሱ የሚያስደስት የሚያሰራም አልነበረም። ከፕሬዝዳንትነት የለቀቁ ሰሞን በመኖሪያ ቤታቸው ያነጋገርኳቸው ነጋሶ ያ ስድስት ዓመት የባከነ ጊዜ መስሎ ይሰማኛል ያሉትን አስታውሳለሁ። የበዛ ትህትናቸው፣ እንግዳ ተቀባይነታቸው ሲታይ ግን በፕሬዝዳንትነት ያገለገለ ገና ከቤተ መንግስት የወጣ ሰው አይመስሉም ነበር። ከመቀመጫቸው ተነስተው ኩኪስ የሚያስይዙት፣ ቆሎ የሚያዘግኑት፣ ሻይ የሚቀዱት ነጋሶ በፖለቲከኞች ብቻ ሳይሆን በሌሎች አባወራዎች መለኪያም ትሁት የሚባሉ ሰው ነበሩ። ይህ ብቻ ግን አይደለም። በፕሬዝዳንትነት ባገለገሉበት ወቅት በቤተ መንግስት አብራቸው ትኖር የነበረችው ልጃቸው ተሊሌ ከእርሳቸው ገቢ ጋር የማይጣጣም ህይወት እንዲኖራት እጅግ ውድ የሚባል ትምህርት ቤት እንድትገባም አላደረጉም። ተሊሌን ሳንፎርድ እናስገባለህ የሚሉኝ ባለስልጣናት አሉ፣ እኔ ግን ልጄን የማስተምረው በአቅሜ ነው ብለውኛል በወቅቱ ስለዚሁ ሲናገሩ። ከለውጡ በፊት የነበሩት የኢትዮጵያ መሪዎች በነጋሶ ላይ የፈጸሙት በደል ከፖለቲካ ልዩነት በዘለለ በእነዚህ አመለካከቶቻቸው ላይ ጭምር የተፈጸመ መሆኑን የሚያምኑ ጥቂቶች አይደሉም። የነጋሶ አመለካከትና አቋም ትክክለኛ እንደነበረ ደግሞ ተናንት በቀብር ስነ ስርዓቱ ላይ የተናገሩ ሁሉ መስክርነታቸውን ሰጥተዋል። ፕሬዝዳንት ሳህለወርቅ ዘውዴ ከነዚህ አንዷ ነበሩ።
አንጋፋ ፖለቲከኛ እንዲሁም የታሪክ ምሁሩ ዶክተር ነጋሶ ጊዳዳ ለእምነትና ለህሊና መኖርን አሳይተውናል። የግል ጥቅም ሀብት ለርሳቸው ምንም እንዳልነበረ በኑሯቸው አሳይተዋል። ቀደም ሲል በመዝሙሩ እንደሰማነው የዓለም ሀብቶች ዛሬ ታይተው ነገ ይጠፋሉን ጠንቅቀው ያወቁ ትልቅ ሰው ነበሩ። ለህሊና መኖርን ለእምነትም መኖርን አሳይተውናል። ችግር ሳያሸንፋቸው ወደፊት ተራምደዋል። ከህዝብ ወግነው ፍቅርና ተቀባይነትን አትርፈዋል።
ትናንት በአዲስ አበባው ሚሊኒየም አዳራሽ እንደዚሁም በጴጥሮስ ወጳውሎስ በተካሄደው የቀብር ስነ ስርዓት ላይ ወዳጅ ዘመዶቻቸው፣ አድናቂዎቻቸውና ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የመንግስት ባለስልጣናት ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር።
ወደ ዘገባዎቻችን ስናመራ በአፋር ብሔራዊ ክልላዊ መንግስት የሚተዳደሩ 3 ቀበሌዎች ወደ ሶማሌ ክልል እንዲካለሉ በቅርቡ የሶማሌ ክልል ገዢ ፓርቲ ውሳኔ ማሳለፉ ተዘግቧል። ይህን ተከትሎ ሐሳቡን የሚጋሩ ድጋፋቸውን በሰላማዊ ሰልፍ የገለጹ ሲሆን የሚቃወሙት ደግሞ ቅሬታቸውን በመግለጫ አሳውቀዋል። መስፍን አራጌ ዝርዝሩን ይዟል።
በአፋር ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ድርጅቶች የሶማሌ ብሔራዊ ክልላዊ መንግስት የሰጠው መግለጫ በሁለቱ ወንድማማች ህዝቦች መካከል ግጭትን የሚያስነሳ ነው ሲሉ ወቅሰዋል። የአፋር ህዝብ ፓርቲ የጽህፈት ቤት ኃላፊ ሁሴን ዳቶና ታሪክን እያጣቀሱ አስተያየታቸውን ይጀምራሉ።
የኢሳና የአፋር ግጭት የረጅም ጊዜ ታሪክ ያለው ግጭት ነው። አገራችንን ሲገዙ የነበሩ 3 መንግስታት እልባት ሳይሰጡት በይደር የቆየና ለዘመናት የነበረ ግጭት ነው። ነገር ግን ከጊዜ ጊዜ ግጭቱ መልኩና ይዘቱን እየቀየረ ዛሬ ላለበት ደረጃ ደርሷል።
የአፋር ህዝብ ፍትሐዊ ዲሞክራሲያዊ ፓርቲ ሊቀመንበር አቶ መሐመድ ዳውድም መግለጫው ብዙሃኑን የሶማሌ ህዝብ የሚወክል አይደለም ይላሉ።
የአፋር ህዝብ እንግዲህ ከሶማሌ ህዝብ ጋር አብሮ የኖረ በኢትዮጵያዊነት የሚናም ነው። የሶማሌ ህዝብ ደግሞ አንደበተብን አናምንም።
በ2007 በሁለቱ ክልል መንግስታት መካከል ተደረጉ ስምምነቶች እነዚህ 3 ከተሞች ሎም የአፋርና የሶማሌ ክልል አስተዳደራዊ ወሰኖችን ለመወሰን የተደረገውን ስምምነት ውድቅ አድርጎ የሶማሌ ክልል ልዩ ፖሊሶችን ወደዛ አካባቢ ያሰማራበት ውሳኔ በጣም ጸባጫሪ፣ እዛ አካባቢ በተለይ ካለፉት 5 ወራቶች ጀምሮ በሁለቱ ማህበረሰብ መካከል የተከሰተውን ግጭት ወደ ከፋ ሁኔታ ሊመራ የሚችልና ሁኔታውን ወደ ለየለት ጦርነት ሊያመራ የሚችል ነው።
የአፋር ህዝብ ፍትሐዊ ዲሞክራሲያዊ ፓርቲ ሊቀመንበር አቶ መሐመድ ዳውድ
ግዛቱን ለመስፋፋት የሚደረጉ አንዳንድ ቀደም ሲል የዚያ በሪዛን የነበረ ነው። አሁንም ያ ሀሳብ የሚያረገቡ ሰዎችም አለ። እነሱ አቋም ብለን ነው የምንይዘው ነኛ እንጂ የማላው የሶማሌ ህዝብ ብለን አናምንም።
ይሄ ግጭት ዘላቂ የሆነ መፍትሄ ሊያገኝ የሚችለው በሁለቱ ማህበረሰብ መካከል የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሌሎች ማህበረሰቡ የሚወክሉ አካላት በሰከነ መንገድ እንዲገናኙ ተደርጎ ዘላቂ የሆነ መፍትሄ እንዲገኝ የሚል እምነት ነው ያለን።
አስተያየት ሰጪዎቹ አሁንም በአፋር ህዝብ ላይ የሚደርሰው መፈናቀል ሊቆም እንደሚገባው ያሳስባሉ።
አዛይቱ አካባቢ አፋሮች እየተፈናቀሉ ነው። ከገዳማዊቱ ንቅፍ እየተፈናቀሉ ነው። ብዙ ህይወቱን አልፏል። አሁን ደግሞ ግዛቱን ለመስፋፋት ወደ ውስጥ እየገቡ ነው። ይሄ ደግሞ በጣም በጣም አሳሳቢ ሁኔታ ነው እና ይሄንን ደግሞ መንግስታችን ደግሞ ላይ መግባት አለባት።
የአፋር ብሔራዊ ክልላዊ መንግስት እስካሁን በጉዳዩ ላይ ምንም አይነት መግለጫ ለመስጠቱ አግባብነት እንደሌለው ነው የሚጠቅሱት አስተያየት ሰጪዎቹ። የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አህመድ ኮሎይታ የክልሉ መንግስት በጉዳዩ ላይ መግለጫ ሳይሰጥ የቆየው እሳትን በውሃ እንጂ እሳትን በእሳት የማጥፋት አቅጣጫ አያዋጣም የሚል አቋም በመያዙ ነው ብለዋል። ህዝብን የማረጋጋት ከሚመለከተው አካላትም ጋር ውይይት የማካሄድ የማካሄድ ስራዎች እየተሰሩ መሆናቸውን ጠቁመዋል። ሶማሌ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ አብዱላሂ መሐመድን በስልክ አናግሬያቸው ነበር። እሳቸው እንደሚሉት በአፋር ክልል ውስጥ ሶማሌዎች የሚኖሩባቸው አካባቢዎች ኢኮኖሚያዊ፣ ፖለቲካዊና አስተዳደራዊ ተጠቃሚነታቸው አልተረጋገጠም፣ የደህንነትም ስጋት አለባቸው።
ሁሉም ህጎች በላይ ህግ እስከሆነ ድረስ እነዚህ ሰዎች ወይ ተጠይቆ በራሳቸው ፍቃድ ወደ አፋር ክልል መግባት አለባቸው ወይም በሬፈረንደም ወደ አፋር ክልል መግባት አለባቸው የሚል አስተሳሰብና አቋም ነው ያደረገው።
ህግንና ህገ መንግስቱን መሰረት ካደረጋችሁ ቅድሚያ የህዝቦች ጥያቄ ከሆነ የሚቀድመው፣ ታዲያ ለምን የህዝቦቹን ጥያቄ አስቀድማችሁ መግለጫውን ማስከተል አልቻላችሁም ነበር?
እኛ መጀመሪያ ያስቀደምነው እስከዛሬም ስናናገር የነበረው ከፌዴራል መንግስቱም ቢሆን ከሌሎቹ አፋር ክልልም ቢሆን መጀመሪያ ያስቀደም ነበር የህዝብ ጥያቄ ነው።
እንዲህ አይነቱ መግለጫ በሁለቱ ወንድማማች ህዝቦች መካከል ግንኙነት ላይ ጠባሳ ሊጥል አይችልም ብላችሁ ታስባላችሁ?
አዎ አይጥል። ምክንያቱም ሁለቱ ህብረተሰቦች ወንድማሞች ናቸው፣ እውነት ነው። እኛም ይህን እናምናለን። ግን ለምሳሌ ባለፈው የመጨረሻው ስናየው በአስር ሰዎች ሲገደሉ አራቱ ደግሞ ሲቆሰሉ ከአፋር ክልል የገቡ ሚሊሻዎች ናቸው ነው። ስለዚህ አሁን እነዛ ሲደረጉ የነዛ ሰዎች መብት መከበር ሲገባው እና ሰላሙን መጠበቅ የሚገባው ከኛ የበለጠ አፋር ክልል ነበር፣ ይሄን መጠበቅ የነበረባቸው ማለት ነው።
ስለዚህ ውሳኔው የህዝብን ፍላጎት መሰረት ያደረገ ነው ነው የምትሉት?
የህዝቡን ፍላጎት መሰረት ያደረገ ነው። 100% ይሄ ነው።
አቶ አብዱላሂ፣ ምናልባት እዚህ ላይ የማነሳለሁት ጥያቄ ወረዳዎቹ በአፋር ክልል ከተከለሉና እያስተዳደራቸው ያለው የአፋር ክልል ከሆነ በምን አግባብ ስለ እነሱ መረጃ ወይም የእነሱን ስሜት ለማረጋገጥ ቻላቸው?
ሶማሌ ብቻ ነው እዚያ ቀበሌዎች የሚኖሩ ሶስቱ ቀበሌዎች እንድፍቶ፣ አዳይቱና ገርባሳ ማስተዳደር ቢገባቸው እነሱ ራሳቸው ነው ማስተዳደር መቻል አለባቸው። ፖለቲካ ላይ ተሳትፎ ሲያስፈልጋቸው እነሱ ራሳቸው ከዛ አካባቢ እየተማሩ የወጡ ልጆች ናቸው ማስተዳደር የሚገባቸው፣ እንደ ልዩ ዞን ማለት ነው፣ እንደ ልዩ ወረዳ ማለት ነው። ለእኛ ቦታም የትኛውም ክልልም እንደዛ አለ። ህብረተሰቡ ቅሬታውን እያቀረበ እስካለ ድረስ እኛ ቆመን ማየት የለብንም ነው። እኛ ማግኘት የሚገባቸውን እንዲያገኙ በሰላማዊ መንገድ፣ ምንም ሌላ በሁለቱ ህብረተሰብ መካከል ሌላ መፍጠር ሳይሆን በሰላማዊ መንገድ ማግኘት የሚገባቸው ህገ መንግስታዊ በሆነ መሰረት እኛ ሄደን በዛ አካሄድ ነው ህብረተሰቡን ልንረዳ ምንችለው ብለን ነው።
ወረዳዎቹ የኢኮኖሚ የፖለቲካና የማህበራዊ ተጠቃሚነታቸው ወይም ስልጣን ተጠቃሚነታቸው ካልተረጋገጠ እናንተ የአፋር ክልል እንዲያስተካከልና የእነዚህን ህዝቦች መብት እንዲጠብቅ ጥያቄ አቅርባችሁለት ነበር?
አቀርበናል። ከአንዴም ከሁለቴም ከሶስቴም በላይ ተደርገዋል፣ ስብሰባ ተደርገዋል። በጠቅላይ ሚኒስትር ጽህፈት ቤት እንደዛ አይነት ስብሰባዎች ተደርገዋል። ሁለቱ ሊቀመንበሮችና ፕሬዚዳንቶች ባሉበት፣ የፓርቲ ኃላፊዎችም ባሉበት ተደርገዋል።
የአፋር ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አህመድ ኮሎይታ በሶማሌ ብሔራዊ ክልላዊ መንግስት የተሰጠውን መግለጫም ሆነ የቀረቡትን ምክንያቶች አይቀበሏቸውም።
ህብረተሰቡን ወጣለ ሆነ ወደ ግጭት የሚያመራ ነገር ነው። በእርግጥ የታወቀው አንድ ክልል ህዝብ ላይም የተወሰነ ውሳኔ ነው ብለን አናምንም እኛ። ምክንያቱም አፋር ማለት የብዙ የብሔሮች ብሔረሰቦች መኖሪያ ነች። እንደ ሀገር ይሄ ለውጥ ሲመጣ ሁሉም ከተለያዩ ክልሎች ተፈናቅለው ወደ የሀገራቸው ሲመለሱ ከአፋር ውስጥ አንድም የተፈናቀለ ህብረተሰብ የለም። በዚህ ሰዓት አፋር የሁሉም ብሔር ብሔረሰብ መኖሪያ እንደመሆኑ መጠን ይሄ የታወጀው ጦርነት አፋር ላይ ብቻ ሳይሆን አፋር ላይ የሚኖሩ የሁሉም ብሔር ብሔረሰብ አባላት ላይ የጦርነት አዋጅ እንደሆነ ነው እኛ የምንቆጥረውን። እኛ ደግሞ ጦርነት መፍትሄ አይደለም፣ አይበጅም ነው የምንለው።
የሶማሌ ክልላዊ መንግስት ህገ መንግስትንና ህገ መንግስቱን ብቻ መሰረት አድርጌ ነው ወደ እኔ ክልል መሆን አለባቸው የሚለው መግለጫ የሰጠሁት። ምክንያቱም ሶማሌዎች የሚኖሩበት ግን ደግሞ ማህበራዊ፣ ኢኮኖሚያዊና ፖለቲካ ጥቅማቸው ያልተረጋገጠበት በመሆኑና ተደጋጋሚ ጥያቄ ማቅርቤ ተገቢው ምላሽ ባለመሰጠቱ የወሰንኩት ውሳኔ ነው የሚል ሰላማዊ ነው መግለጫ የሚል ነው። እንዴት ነው ታዲያ ይህንንም የሚያጣጥሙ?
መግለጫው ሰላማዊ አይደለም፣ ጠባጫሪ ነው መግለጫው። በተለይ ይሄ የሶስቱ ቀበሌ ጉዳይ ግልጽ የሆነ ጉዳይ ነው። ሶስቱ ቀበሌ መሬቱ የአፋር ሆኖ የትኛውም ኢትዮጵያዊ እንደሚኖርበት እነሱም በዚህ ቀበሌ ለማንኛውም ኢትዮጵያዊ እንዲኖሩ ነው ነው የተወሰነላቸው።
ብቸኛ ነዋሪዎች ሶማሌዎች ብቻ ናቸው የሚል አስተያየት አላቸው?
አይደለም አይደለም፣ የተለያዩ ብሔር ብሔረሰቦች አሉ። ስለዚህ እኛ እንደ ክልል መንግስትም ጥያቄው እንኳን አግባብ ቢሆን ጥያቄው አግባብ አይደለም፣ ግን ህግና ህገ መንግስቱን መሰረት አድርጎ የሚመለስ ነው እንጂ በጦር አዋጅ የሚመለስ ጥያቄ የለም።
ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ማኅበራዊ ፍትሕን ዓላማው ማድረጉንና የዜግነት ፖለቲካን እንደሚከተል የሚናገር ፓርቲ መሥራች ጉባኤውን በጥቂት ቀናት ውስጥ እንደሚያካሄድ አስታውቋል። ዜጎች ሉዓላዊ የሥልጣን ባለቤት መሆናቸውን አስረግጦ ማሳየት እንደሚፈልግ ይህ አዲስ ፓርቲ እየተናገረ ነው። መለስካቸው አማህ ተጨማሪ አለው።
የመላ ኢትዮጵያ ዴሞክራሲያዊ ፓርቲ መኢዴፓ፣ ሰማያዊ ፓርቲ፣ የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ፣ የአዲስ ትውልድ ፓርቲ፣ አርበኞች ግንቦት ሰባት፣ የጋምቤላ ክልላዊ ንቅናቄ፣ የቀድሞ የአንድነት ለዴሞክራሲና ፍትህ ፓርቲ አመራርና አባላት አንድ ሀገር አቀፍ ፓርቲ ለማቋቋም ከወራት በፊት የጀመሩትን ሥራ አጠናቀው አንድ ሀገር አቀፍ ፓርቲ ለመመስረት ከሁለት ቀናት በኋላ የሚካሄደው መስራች ጉባኤ ብቻ እንደቀረ የጉባኤው አዘጋጅ ግብረ ኃይል አስታወቀ። ግብረ ኃይሉ ዛሬ በጠራው ጋዜጣዊ መግለጫ እንዳብራራው ግንቦት 1ና 2/2011 ዓ.ም አዲስ አበባ ስብሰባ ማዕከል ተብሎ በሚታወቀው አዳራሽ ጉባኤውን ያካሄዳል። በዚህ መስራች ጉባኤ በመላ ሀገሪቱ ከሚገኙ 547 የምርጫ ክልሎች ውስጥ ወይም ወረዳዎች ከ312 የምርጫ ክልሎች ወይም ወረዳዎች ተመርጠው የመጡ ከ1200 የማያንሱ አባላት እንደሚሳተፉ ታውቋል። የጉባኤው አዘጋጅ ግብረ ኃይል የሕዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ ለጋዜጠኞች ጥያቄ ተጨማሪ ማብራሪያ ሰጥተው ነበረ።
ፓርቲው እንዲመሰረት ሀሳብ ከቀረበ ጊዜ ጀምሮ በሁሉም መስክ የማደራጀት ስራ ሲሰራ ነበረ። በፓርቲ አባልነት ከዚህ በፊት የታቀፉ ሰዎችም በፓርቲ አባልነት ከዚህ በፊት ያልታቀፉ ሰዎችንም ጨምሮ የማደራጀት ስራ ሲሰራ ነበረ። ስለዚህ እዚህ ፓርቲ ውስጥ ለመቀላቀል በድርጅት ከዚህ በፊት በነበሩት ድርጅቶች መታቀፍ እንደ ግዴታ የታየበት ሁኔታ የለም። ማንም በዜግነትን መሰረት ያደረገ ፖለቲካ እና ማህበራዊ ፍትህን አምንበታለሁ ብሎ የተቀበለ ሰው በሙሉ ሲሳተፍበት የነበረ ሂደት ነው የነበረው፣ የማደራጀት ሂደት ነው የነበረው። ስለዚህ ለሁሉም ሰው ክፍት የነበረ ሂደት ነበር ያሳለፍ ነው።
በኢትዮጵያ ከዚህ በፊት በፓርቲዎች መካከል የተለያዩ ትብብሮች እየተፈጠሩ እንዲያውም እስከ ውህደትም ደርሰው የፈረሱ እንደነበሩ በማስታወስ የአሁኑ አዲስ ፓርቲ ከዚህ ለመማር ምን ጥረት እንዳደረገ፣ ምን አዲስ ዘዴ እንዳገኘ ጋዜጣዊ መግለጫውን የተካፈሉ ጋዜጠኞች ጥያቄ አቅርበው ነበረ። የቀድሞ የአንድነት ለዴሞክራሲና ፍትህ ፓርቲ ምክትል ፕሬዚዳንት የነበሩት አቶ አንዱዓለም አራጌ እንዲህ ብለዋል።
ዜጎች ሉዓላዊ የስልጣን ባለቤት መሆናቸውን አስረግጠን ማሳየት ፈልገናል። አሁን ሰምታችሁ ይሆናል፣ ሁላችንም ከፕሮፌሰር ብርሃኑ ጀምሮ የሸዋስ እነ አቶ ኑሪም እነ ዶክተር ጫኔም ሁሉም ወደ የወረዳው እየወረደ ተመርጦ ነው የመጣው። ተመርጦ ለጠቅላላ ጉባኤ ካልተወከለ በስተቀር እከሌ የእከሌ ሊቀመንበር ነበር፣ እከሌ ዝነኛ ሰው ነው፣ ስለዚህ ይጠቅመናል ተብሎ በጓዳ የሚደረግ ነገር የለም። እነዚህን ዜጎች የመምረጥ ያለመምረጥ ደግሞ በየወረዳው በ312 ወረዳዎች ያሉ የአባሎች ስልጣን ነው። ሳይፈልጉ ሲቀሩ ደግሞ መልሰው ሊያወርዱን ይችላሉ። ስለዚህ በኢትዮጵያ ፍጹም ከዚህ በፊት ታይቶ የማይታወቅ እና ብዙም ጉልህ ሽፋን ያላገኘ ግን ትልቅ ታሪካዊ ክስተት ተፈጽሟል። በ312 ወረዳዎች ዜጎች በየአካባቢያቸው ተሰብስበው የሚወክሏቸውን መሪዎች መርጠዋል። ይህ ፍቱን መድኃኒት ነው፣ እንደፈለጉ አያፈርሱትም እና ፓርቲው በወረዳ ደረጃ ፍጹም ተዋህዷል።
ይህን ፓርቲ ለመመስረት አስቀድሞ ህልውናውን ያከሰመው ሰማያዊ ፓርቲ ሊቀመንበር የነበሩት አቶ የሸዋስ አሰፋ ደግሞ በወረዳ ደረጃ መሪዎችን ለመምረጥ ማህበረሰባዊ ውክልናው ሰፊ ይሆን ዘንድ የተደረገውን ጥረት አብራርተዋል።
የጉባኤ ተወካይ ሲመረጥ ከእያንዳንዱ ወረዳ ላይ ቢያንስ 3 ሰው ወንዶች ከሆኑ ማለት ነው፣ አራተኛ ሴት ማስገባት ግዴታ አድርገን ነው የተመረጠው። በመጨረሻ ደግሞ አካል ጉዳተኛ ካለ በወረዳው ላይ አባል ካለ በግዴታ እንዲያስገቡ አድርገን በአንድ ወረዳ ላይ ቢያንስ 3 ቢበዛ 5 አባል እየተመረጠ ነው የመጣው። ይሄንን የመምረጥ ብቸኛው መብት ያለው ያ ወረዳ ብቻ ነው።
የአርበኞች ግንቦት ሰባት ንቅናቄ ሊቀመንበር ፕሮፌሰር ብርሃኑ ነጋ በበኩላቸው አዲስ በሚመሰረተው ፓርቲ የተከናወነው አዲስ ተግባር ዴሞክራሲን በፓርቲ ደረጃ ስር ማስያዝ ነው ብለዋል።
ከዚህ በፊት የነበረው በጩኸት ደረጃ ዴሞክራሲ ዴሞክራሲ ይባላል እንጂ ኢህአዴግ ዴሞክራሲያዊ ስርዓት ኢትዮጵያ ውስጥ ሊፈጥር ያልቻለው ራሱ እንደ ድርጅት ዴሞክራሲያዊ ስላልነበረ ነው። ዴሞክራሲያዊ ካልሆነ ድርጅት ዴሞክራሲያዊ ስርዓት መጠበቅ ከባብ እንቁላል ርግብ መጠበቅ አይነት ነገር ነው፣ የማይሆን ነገር ነው። ትልቁን ፕሮጀክት ኢትዮጵያን ዴሞክራሲያዊ የማድረግን ፕሮጀክት ለማድረግ መጀመሪያ ያለበት ዴሞክራሲያዊ የሆኑ ከታች ወደ ላይ የሚነሱ ሰፊ የህብረተሰብ መሰረት ያላቸው ድርጅቶች መኖር አለባቸው። የዚህ አሁን የደረስንበት ደረጃ ትልቁ ግኝት ማንንም ዘር ሳንጠይቅ ማንንም ሃይማኖቱ ሳይጠየቅ ማንኛውም ኢትዮጵያዊ ነኝ የሚል ሁሉ በነጻነት በእነኚህ ሁለት መመሪያዎች ተማምኖ የተሰበሰበበት ፓርቲ ነው። ጥቂት ሰዎች ከላይ ሆነው የመሰረቱት አይደለም። በእያንዳንዱ ወረዳ ላይ አንዳንድ ወረዳዎች እስከ 1000 ድረስ አባሎች ያሉት፣ አንዳንድ ወረዳዎች በመቶዎች የሚቆጠሩ አባሎች ያሉት፣ እነኛ አባሎች ከሁሉም ድርጅቶች ተሰብስበው የመሰረቱት ነው።
ለፕሮፌሰር ብርሃኑ በግላቸው የቀረበላቸው ጥያቄም ነበረ። ጥያቄው ባጭሩ አሁን ለተመሰረቱት የጀመራችሁት ፓርቲ የብሔር ድርጅቶችን ለማጥፋት ያለመ ነው ትባላላችሁና ምን መልስ አለው የሚል ነበረ። ፕሮፌሰር ብርሃኑ የብሔር ፖለቲካ ወይንም ሌሎች ፓርቲዎች የሚጠፉት በማህበረሰቡ ዘንድ ተቀባይነት ሳይኖራቸው ሲቀር ነው ይሉና፣
ከዛ ባሻገር ግን እኛ ከብሔር ፖለቲካ ወይ ከዘር ፖለቲካ ጋር ያለን ችግር ከማንም ዘር ጋር አይደለም። ከዘር ፖለቲካ ጋር ያለን ችግር ፖለቲካ በዘር መቃኘት አይችልም። በመሰረቱ ፖለቲካ ሁሉንም ዜጋ በእኩልነት የሚመለከት ፖለቲካ ማለት የመንግስት ጉዳይ ነው። መንግስት የሚያወጣው ህግ በሁሉም በአገሪቱ ውስጥ ባሉ ሰዎች እንትን የሚል ነው። ለእስላሙ ለብቻ ህግ፣ ለክርስቲያኑ ለብቻ ህግ፣ ለኦሮሞው ለብቻ፣ ለትግሬው ለብቻ የሚወጣ ህግ የለም። ህግ ከወጣ ሁላችንም የሚመለከት ዜርፎር ፖለቲካ ባይ ዴፊኒሽን ሁላችንም በእኩልነት የሚመለከት ሁላችንም አንድ የሚያደርግ ጉዳይ ነው። ይሄ ደግሞ ዜግነት የምንለው ነገር ነው። ናው ይሄ ካስፈራቸው ሊያስፈራቸው የሚገባና መጠየቅ ያለባቸው የራሳቸው የቆሙበትን መሰረት በእርግጥም ይሄ ፖለቲካ ያስኬዳል ላያስኬድም ቢለውን ራሳቸውን ይጠይቁ። እኛ እነሱን ለማጥፋት አይደለም የመጣን። እኛ ማንም ለማጥፋት አልመጣንም። ዴሞክራሲያዊ ስርዓት ለመፍጠር ነው።
በመስራች ጉባኤው ከፖለቲካ ፓርቲዎች፣ ከሀገር ሽማግሌዎች፣ ከግብረሰናይ ድርጅቶችና ከመሳሰሉት እንዲሁም ከዲፕሎማቶች ከ600 በላይ የክብር እንግዶች እንደተጋበዙ ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የኢትዮጵያ ብሔር ብሔረሰቦችና ሕዝቦች የወንድማማችነትና የአብሮነት እሴቶች ዳግም የሚጠናከሩበት የተባለ የውይይት መድረክ ከዛሬ ጀምሮ ለሶስት ቀናት በመላ ኦሮሚያ እየተካሄደ ነው። መድረኩ የሕዝብ ለሕዝብ ግንኙነትን እና የጋራ ተጠቃሚነትን ለማረጋገጥ የታሰበ መሆኑን የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው ለአሜሪካ ድምፅ ገልጸዋል። ሙክታር ጀማል ዝርዝሩን ይዟል።
ዛሬ የተጀመረው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች የወንድማማችነት መወያያ መድረክ በመላ ኦሮሚያ ለሶስት ቀናት የሚካሄድ መሆኑን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው ገልጸዋል። ከዚህ ቀደም ከቤንሻንጉል ጉሙዝ፣ ከአማራ፣ ከሶማሌና ከሐረሪ ክልሎች ነዋሪዎች ጋር ተመሳሳይ መድረኮች በተናጠል መደረጋቸውን ያስታወሱት አቶ አድማሱ ጥረቶቹ የተሳኩ እንደነበሩ አመልክተዋል። ዛሬ በ19 የክልሉ ከተሞች የተጀመረው መድረክ ዓላማና ግብ በተመለከተ አቶ አድማሱ ለአሜሪካ ድምፅ እንዲህ ብለዋል።
በተለይም ከአጎራባች ክልሎች አካባቢ ያሉ የልማት ትስስርን እንዲሁም የህዝብ ለህዝብ ትስስርን የበለጠ ለማጠናከር በመንግስት ደረጃ ያለውን ቁርጠኝነትና አብሮ የመስራቱን ጉዳይ በህዝብ ደረጃ ተጠናክሮ እንዲቀጥል የህዝብ ለህዝብ መድረኮች በመካሄድ ላይ ናቸው። በጋራ ሰርተው በጋራ ማልማትን መሰረት ያደረገ የህግ በላይነትና ሰላምን መረጋገጥን መሰረት ያደረገ ነው። ወንድማማችነትን ቀጣይ የልማት ስራዎችንም አብሮ የመስራት አብሮ የማቀድ ሰላምን ማረጋገጥና ብሩህና ለሁሉ ምቹ የሆነች ሀገር እንትን የመፍጠር ተልእኮን ማስቀጠል በሚቻልበት ሁኔታ ላይ ነው ውይይቶች እየተከናወኑ ያሉት።
በክልሉ ዞኖችና አዳማ፣ ብሾፍቱ፣ ሻሸመኔ፣ ሰበታና ለገጣፎ በመሳሰሉት ከተሞች የተካሄደው ውይይት በክልሉ ውስጥና በአጎራባጭ አካባቢዎች የሚኖሩ ብሔር ብሔረሰቦችን ያሳተፈ መሆኑ ተነግሯል። ይህ ውይይት ከተደረገበት አካባቢዎች አንዱ የምስራቅ ሸዋ ዞን ነው። አቶ ጌታቸው ታምራት የምስራቅ ሸዋ ዞን ዋና አስተዳዳሪ ናቸው። እሳቸውም ሁሉንም ባካተተ መድረክ ሰፊ ውይይት መደረጉን ነው ለአሜሪካን ድምፅ የገለጹት።
ከጎረቤት ክልሎች ማለትም ከአፋር ክልል አዋሽ ወረዳ ላይ የህብረተሰብ ክፍል የተሳተፉ አሉ። በደቡብ ክልል የመስቃንና የማረቆ ወረዳ የህዝብ ተወካዮች የተለያዩ ህዝብ ተወካዮች የተሳተፉ አሉ። ከአማራ ክልል ጠርተናቸው ነበር፣ ለጊዜው ሊገኙ አልቻሉም። ምንጃርን ጠርተን ነበር፣ እሱ ለወደፊት የምንሄድበት ይሆናል። ዛሬ ግን አላገኘናቸውም። ነገር ግን በዛሬ ውሎ የህዝብ ለህዝብ ግንኙነቱ እኛ አንድ ነን ማንም አይለያየንም በሚል መሪ ቃል ነው ስንወያይ የነበረው። ስለዚህ ህብረተሰቡ የተሳሰረ የተጋመደ ህብረተሰብ እንደሆነ
ቄስ ዋዲኮ በጣሶ ከደቡብ ክልል ማረቆ ወረዳ በመድረኩ ላይ ለመታደም አዳማ ከተገኙ ተሳታፊዎች አንዱ ናቸው። በአካባቢያቸው ከኦሮሞ ህዝብ ጋር ለዘመናት እየኖረ አብሮነትና ማኅበራዊ ትስስር እንዳላቸው የገለጹት ቄስ ዋዲኮ በመስቃንና ማረቆ ማኅበረሰብ መካከል የተፈጠረውን ችግር ለመፍታት የኦሮሞ ሽማግሌዎች ከፍተኛ አስተዋጽኦ ሲያደርጉ እንደነበሩ አስታውሰዋል። መሰል መድረኮች የወንድማማችነትንና አብሮነት እሴቶችን ለማዳበር እንደሚረዱም ቄስ ዋዲኮ አስረድተዋል።
በወረዳና በክልል ሳይገደብ በሰላምና በአንድነት ዙሪያ ሰዎችን ለማወያየት ግንዛቤ ለማስጨበጥ ጠርቶን በዛ ጉባኤ ላይ ተገኝተን በጣም እጅግ በጣም ደስተኞች ሆነናል። ስለ ኢትዮጵያ አንድነት ኦሮሞ አቃፊ እንጂ ሰዎችን የማይለያይ ሰዎችን ዘሬ አይደለም የማይል ከአቃፊነትም አልፎ ተሸካሚ እንደሆነ ተረድተናል።
ይህ የውይይት መድረክ ነገ በ300 ወረዳዎች ቀጥሎ እንደሚውልና ከነገ በስቲያ በ7000 ቀበሌዎች ውስጥ እንደሚደረግም ተገልጿል። የኦሮሚያ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው እንደገለጹት መሰል መድረኮች የኢትዮጵያን ብሔር ብሔረሰቦችና ህዝቦች ከክልሉ ህዝቦች ጋር በሰላም እንዳይኖሩ የሚደረጉትን ጥረት አምክነው ህዝቦቹን የጋራ ልማት ተጠቃሚ ለማድረግ ታቅዶ እየተሰራ መሆኑን ገልጸዋል።
በልማት ማስተሳሰር ሲባል በአጎራባች ክልሎች የጋራ የልማት ተጠቃሚነትን የሚያረጋግጡ ፕሮጀክቶችን መንደፍና እነሱን መፈጸም ነው። ይሄ የህዝብ ለህዝብ ግንኙነቱን የበለጠ እንዲያጠናክር ለአብነት ያክል በምዕራብ ኦሮሚያና በቤኒሻንጉል ጉሙዝ መካከል የሚገኝ ሁለቱም ህዝቦች የበለጠ ሊያቀራርብና የጋራ ተጠቃሚነትን ሊያረጋግጥ የሚችል የመንገድ ፕሮጀክት ለኦሮሚያ ክልል ታቅዶ ወደ ትግበራ እየተገባ ነው። በተመሳሳይ መልኩ ከሶማሌም ጋር በተለይም የጋራ ተጠቃሚነትን ሊያረጋግጡ የሚችሉ የመስኖና ትላልቅ መስኖና የውሃ ፕሮጀክቶችን ህብረተሰቡ አብሮ እየተጠቀመ አብሮ ንብረቱን እየጠበቀ አብሮ እንዲያደግ የሚያደርጉ የበለጠ ወንድማማችነትን የሚያስተሳስሩ ፕሮጀክቶች ማለት ነው።
ለአሜሪካን ድምፅ ሙክታር ጀማል ነኝ ከአዳማ።
በቀጣዩ የመጽሔት ክፍለ ጊዜ ዘገባ ወደ ደቡብ አፍሪቃ ይሆናል የምናመራው። ደቡብ አፍሪቃ ከነገ በስቲያ ረቡዕ ታሪካዊ የተባለ ብሔራዊ ምርጫ ታካሂዳለች። ምርጫው የሚደረገው የአፓርታይድ ስርዓት ካከተመ ከ25 ዓመታት በኋላ ሲሆን ለነባሩ ገዢ ፓርቲ ለአፍሪካ ብሔራዊ ኮንግረስ ትልቅ ፈተና ሊደቅን ይችላል የሚል እምነት አለ። ገዢው ፓርቲና ተወዳዳሪዎቹ ባለፈው ሳምንት ማብቂያ ላይ የመጨረሻውን ድምፅ የማሰባሰብ ጥረት ማካሄዳቸውን ሪፖርተራችን አኒታ ፓውል ከጆሃንስበርግ ዘግባለች። አዳነች ፍሳዬ ዘገባውን ታቀርባለች።
የደቡብ አፍሪቃ ገዢ ፓርቲ የአፍሪቃ ብሔራዊ ኮንግረስ ተቃዋሚው ዲሞክራሲያዊ ውህደትና የኢኮኖሚ ነጻነት ታጋዮች የተባለው ድርጅት ትላንት የሀገሪቱ የኢኮኖሚ ማዕከል በሆነችው ጆሃንስበርግ ከተማ የውድድር ማካተቻ አካሂደዋል። ገዢው ፓርቲ በያዝነው ዓመት ምርጫ 48 በመወዳደር ላይ ያሉትን ድርጅቶች እየመራ ነው። የአፍሪካ ብሔራዊ ኮንግረስ እንደ አውሮፓ አቆጣጠር ከ1994 ዓ.ም አንስቶ ለ25 ዓመታት ያህል ማለት ነው ስልጣን ላይ ቆይቷል። በያዝነው ዓመት ግን በመንግስታዊ የሙስና ቅሌት ምክንያት ትልቅ ነቀፌታ ገጥሞታል። ገዢው ፓርቲ ራሱ የምርጫ ዘመቻ በሚያካሄድበት ወቅት አምኖ የተቀበለው ነገር ነው። የደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ
We admit that we have made mistakes and we put ourselves
ስህተት መስራታችንን አምነን ተቀብለናል። ራሳችንን ከህዝባችን በላይ በማስቀመጣችን አሁን ስህተት ሰርተናል። ነገር ግን የማይሳሳቱት ምንም የማይሰሩት ብቻ ናቸው።
ተንታኞች እንደሚሉት ይህ ምርጫ ለረጅም ጊዜ የአፍሪካ ብሔራዊ ኮንግረስን ይደግፉ ለነበሩ ደቡብ አፍሪካውያን ከባድ ሆነባቸዋል። በዊትዋተርስራንድ ዩኒቨርሲቲ በአስተዳደር ትምህርት የሚሰሩት አይቨር ሰራንስኪ ያብራራሉ።
It's about identifying a party that has a manifest
የሀገሪቱን መጻኢ ዕድል በሚመለከት አብዛኛዎቹን የሚያስፈልጉ ነገሮችን ጥቅምህንና ስጋትን ሊያሟላ የሚችል ማኒፌስቶ ያለውን ፓርቲ ለይቶ የመገንዘብ ጉዳይ ነው። ማኒፌስቶዎቹ ብዙውን ጊዜ ሰዎች እንደዋና ነጥቦች አድርገው የሚያያቸውን ነገሮችና ፖለቲካውን ስለማያነሱ ከባድ ስራ ነው። ተወዳዳሪዎቹ ፓርቲዎች በሚያካሂዱት የምርጫ ዘመቻ ፖለቲካና የፖለቲካ ታክቲክ ግልጽ በማይሆንበት ጊዜ ለመራጮች ከባድ ይሆናል።
የኢኮኖሚ ነጻነት ታጋዮች የተባለው ፓርቲ ጥቅም የለውም በሚል እምነት በምርጫ ድምጽ የማይሰጡትን ሰዎች ለማግባባት እየሞከረ ነው። መሪው ጁሊስ ማለማ
ኮምሬድስ አይ ዋንት ቱ ሴ ቱ ኦል ሁ አር ሴይንግ ዴ አር ኖት
ጓዶች ከምርጫው የምንጠቀመው ነገር የለም በሚል አንመርጥም ለሚሉት ሰዎች ለማለት የምፈልገው ነገር አለኝ። ራሳችሁን እያጠፋችሁ ነው። ምክንያቱም ድምጽ ካልሰጣችሁ ለአፍሪካ ብሔራዊ ኮንግረስ ስልጣን እያመቻቻችሁ ነው ማለት ነውና።
የዋናው ተቃዋሚ ዲሞክራሲያዊ ህደት ፓርቲ መሪ ሙሙሲ ማይማኔ በበኩላቸው
የኔዎቹ ደቡብ አፍሪካውያን የእናንተ የድጋፍ ድምጽ ያስፈልገኛል። ይህ ለመወደድ የሚደረግ ውድድር አይደለም። የመልኩ ምን ይመስላልና የመውደድና ያለመውደድ ጉዳይም አይደለም። ምክንያቱም እንድታገሙኝ አይደለም እየጠየኳችሁ ያለሁት።
ምርጫው በመጪው ሮብ ይካሄዳል።
አድማጮች፣ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው የምታደምጡት። ተከታዩ ስፖርት ፕሮግራም ነው።
እንደምን አመሻችሁልናል የተከበራችሁ አድማጮቻችን። በትላንትናው የፕራግ ማራቶን የወንዶቹን የሞሮኮ አልማጁብ ዳዛ፣ የሴቶቹን ለእስራኤል የምትሮጠው በትውልድ ኬንያዊቷ ሎና ቺፕታይ ሳልፒተር አሸንፈዋል። የኮርሱ ሬኮርድ ተሰብሯል። በእግር ኳስ የአገር ውስጥና የእንግሊዝ ፕሪምየር ሊግ ውጤቶች አሉን። አብራችሁን ቆዩ። በትላንቱ የፕራግ ቀዝቀዝ ያለ አየርና ደስተኛ ተመልካች በታገዘ የኮርሱን ሬኮርድ በመስበር ጭምር በማራቶኑ ድል የተቀዳጀችው ሎና ቼፕታይ ሳልፒተር ነች። በ10 ሺህ የአውሮፓ ሻምፒዮን ናት። በ25ኛው የፎክስዋገን ፕራግ ማራቶን 10 ሺህ ሯጮች በከተማይቱ ታሪካዊ ጎዳናዎች በማለፍ ነበር ውድድሩን የጀመሩት። ሎና ቼፕታይ ሳልፒተር በ2 ሰዓት 19 ደቂቃ ከ46 ሴኮንድ በአንደኝነት ስታጠናቅቅ፣ ሁለተኛና ሦስተኛ የወጡት የኢትዮጵያ አትሌቶች ናቸው። ለብሪታንያ የምትሮጠው ሽታዬ እሸቴ ሁለተኛ፣ ኢትዮጵያን በመወከል የተሳተፈችው ገነት ያለው ሦስተኛ። በወንዶቹ የሞሮኮው አልማህጁብ ዳዛ በ20558 አንደኛ፣ ዳዊት ወልዴና በንቲ አይቼው ከኢትዮጵያ ሁለተኛና ሦስተኛ ሆነዋል። ጊዜያቸውም ድንቅ ነው። 20618ና 20623 ተመዝግቦላቸዋል። የአንደኛው የአልማህጁብ ሰዓት ግን በፕራግ ማራቶን ታሪክ ሁለተኛው ፈጣን ጊዜ ነው ተብሏል። በእግር ኳስ የምስራቅና ማዕከላዊ አፍሪቃ እግር ኳስ ማኅበር ሴካፋ ዕድሜያቸው ከ15 ዓመት በታች የሆኑ ወጣቶች የሚሳተፉበትን ውድድር ለመጀመሪያ ጊዜ በኤርትራ ያስተናግዳል። እርምጃው የአካባቢውን ሀገሮች ብቃት ለማሳደግ በታለመ መሆኑን የኬንያው ፉትቦል ፌዴሬሽን ፕሬዚደንት ኒክ ሙዌንድዋ ተናግረዋል። የኬንያው እግር ኳስ ፌዴሬሽን ባለሥልጣን ይህን ያስታወቁት ከግብፁ የዋዲ ዴግላ ክለብ ጋር ስምምነት በተፈራረሙበት ወቅት ነው። በኒክ ሙዌንድዋ ገለጻ መሠረት ሴካፋ የመጀመሪያውን ዕድሜያቸው ከ15 ዓመት በታች ወጣቶች ውድድር በኤርትራ የሚያደርገው በነሐሴ ወር ውስጥ ይሆናል። አድማጮች፣ የአዲስ አበባው ተባባሪ አዘጋጅ ግርማቸው ከበደ ቀሪውን ጊዜ ይረከባል። አጫጭር የአትሌቲክስና እግር ኳስ ዜናዎች አሉት። መቀጠል ትችላለህ ግርማቸው።
የኢትዮጵያ አትሌቲክስ ሻምፒዮና ነገ ይጀመራል። ከ1963 ዓ.ም ጀምሮ ሳይቋረጥ በየዓመቱ ሲካሄድ የቆየው የኢትዮጵያ አትሌቲክስ ሻምፒዮና ከ1300 በላይ ሴትና ወንድ አትሌቶች እንደሚሳተፉበት የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። ፌዴሬሽኑ ከሚያዘጋጃቸው ውድድሮች ትልቁ የሆነው ሻምፒዮናው ለ48ኛ ጊዜ የሚካሄድ ሲሆን በሩጫ፣ ውርወራና ዝላይ 42 የውድድር አይነቶች ይኖሩታል ተብሏል። ሻምፒዮናውን ለማዘጋጀት 2.1 ሚሊዮን ብር በጀት መድብ ያለው ፌዴሬሽኑ 9 ክልሎች፣ 2 የከተማ አስተዳደሮችና 36 የአትሌቲክስ ክለቦች በውድድሩ ይፎካከራሉ ብሏል። የአትሌቲክስ ፌዴሬሽን ተጠባባቂ ፕሬዚዳንት ኮሎኔል ደራርቱ ቱሉ ስለ ውድድሩ ዓላማ አብራርታለች።
እኛም ደግሞ ከዚህ ውድድር ጠንካራ አትሌቶችን ከክልልም ከክለብም የምናገኝበትና እንደዚሁም ደግሞ ተተኪ አትሌቶች የሚገኙበትና እንደዚሁም ለትላልቅ ውድድሮች የምንመርጥበት ይሆናል።
የአውሮፓ ህብረት በኢትዮጵያ ስፖርትና ባህል ላይ መስራት እንደሚቀጥል አስታውቋል። በየአመቱ ሚያዝያ 26 እና ግንቦት 1 ቀን የሚከበረውን የአውሮፓ ቀንን ምክንያት በማድረግ በታላቁ ሩጫ በኢትዮጵያና በአውሮፓ ህብረት በኢትዮጵያ ትብብር የሚዘጋጀው የልጆች ሩጫ ሚያዝያ 27 ቀን 2011 ዓ.ም ተካሂዷል። በውድድሩ ከ2500 በላይ ህጻናት ከ5 ከ8 ከ11 እና ከ14 ዓመት በታች ባሉ ምድቦች ተከፋፍለው ተወዳድረዋል። የአውሮፓ ቀን የልጆች ሩጫ በኢትዮጵያ ሲካሄድ ለ16ኛ ጊዜ ሲሆን ሳይቆራረጥ ደግሞ ለ13ኛ ጊዜ ተደርጓል። የአውሮፓ ህብረት በኢትዮጵያ ምክትል አምባሳደር ቴሪ ሌትናን ለቪኦኤ በሰጡት አስተያየት የአውሮፓ ቀንን በማስመልከት የልጆች ሩጫ የሚዘጋጅበትን ምክንያት ተናግረዋል።
We believe that combining sports and culture and especially here in Ethiopia it's a fantastic way to celebrate.
ከዲፕሎማት ማህበረሰቡ መካከል ብቻ ሳይሆን ከመላው ኢትዮጵያውያንና ከአዲስ አበባ ነዋሪዎች ጋር በተለይ በኢትዮጵያ ስፖርትና ባህልን መቀላቀል ልዩ የማክበሪያ መንገድ እንደሆነ እናምናለን። ከሌሎች አጋሮቻችን ጋር በመሆን በስፖርትና ባህል ላይ መስራት መቀጠልም እንፈልጋለን።
በአትሌቲክስ አፍቃሪያን የዓለም ታላቁ የማራቶን ሯጭ እየተባለ የሚሞካሸው ኤሊዩድ ኪፕቾጌ 42 ኪሎ ሜትር ከ195 ሜትሩን ከ2 ሰዓት በታች ለመሮጥ በድጋሚ እንደሚሞክር አስታውቋል። የ34 ዓመቱ አትሌት ከ8 ወራት በፊት በበርሊን የማራቶን ሪከርድን በ2 ሰዓት ከ01 ደቂቃ 39 ሰከንድ የሰበረ ሲሆን ከሳምንት በፊት ደግሞ የለንደን ማራቶንን ለ4ኛ ጊዜ አሸንፏል። ኬንያዊው ኪፕቾጌ እስካሁን ካደረጋቸው 12 የማራቶን ውድድሮችም 11ን ማሸነፉ ይታወሳል። ከሁለት ዓመት በፊት ኢትዮጵያዊው ለሊሳ ዲሳሳና ኤርትራዊው ዘረሰናይ ታደሰ በተሳተፉበት ማራቶንን ከ2 ሰዓት በታች የመጨረስ የናይኪ ፕሮጀክት ኪፕቾጌ 2 ሰዓት ከ25 ሰከንድ ማጠናቀቁ ይታወቃል። አሁን ደግሞ በአዲስ ፕሮጀክት 26 ሰከንዶችን ለማንሳት እንደሚሮጥ አስታውቋል። በለንደን በሚቀጥለው ዓመት መስከረም ወር አጋማሽ ወይም ጥቅምት መጀመሪያ እንደሚካሄድ ለሚጠበቀው ማራቶንን በ1 ሰዓት ከ59 ደቂቃ የመጨረስ እቅድ ኢኒዮስ የተባለው የኬሚካል አምራች ዋና ድጋፍ አድራጊ ነው። በኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት ጨዋታዎች በጉጉስ ሲጠበቅ የነበረው የሸገር ደርቢ ያለ ግብ ተጠናቋል። በአዲስ አበባ ስታዲየም የከተማዋን ተቀናቃኞች ኢትዮጵያ ቡናና ቅዱስ ጊዮርጊስን ያገናኘውና ለቀድሞ ፕሬዝዳንት ነጋሶ ጊዳዳና ከሳምንት በፊት ባልታወቁ ታጣቂዎች በተከፈተ ተኩስ ሕይወቱን ላጣው የትግራይ ዋልታ ፖሊስ የእግር ኳስ ቡድን ተጫዋች አማኑኤል ብርሃነ የህሊና ጸሎት በማድረግ የተጀመረው ጨዋታ ተመልካቾችን የሳበ ፉክክር ሳይደረግበት 0-0 ተጠናቋል። የሊጉ መሪ መቀለ 70 እንደርታ በወራጅ ቀጠና ውስጥ የሚገኘውን ስውል ሽረን 3-1 አሸንፏል። ለመቀለ ጎሎቹን ያሬድ ከበደ፣ አማኑኤል ገብረ ሚካኤልና ኦሴ ማውሊ ሲያስቆጥሩ ለሽረ ቢስማርክ አፒያ ኳስና መረብን አገናኝቷል። በትግራይ ስታዲየም ደደቢትና ፋሲል ከነማ ያደረጉት ጨዋታ በፋሲል 5-1 አሸናፊነት ተጠናቋል። ደጋፊዎች ወደ ሜዳ ድንጋይ በመወርወራቸው ጨዋታው ለአንድ ሰዓት ያህል ተቋርጦ ነበር። ጎሎቹን አምሳሉ ጥላሁን፣ አብዱረህማን ሙባረክ፣ ሽመክት ጉብሳ፣ ኤፍሬም አለሙና ሙጂብ ቃሲም ለፋሲል እንዲሁም መድኔ ታደሰ ለደደቢት አስቆጥረዋል። በሌሎች ጨዋታዎች ደቡብ ፖሊስ አዳማ ከተማን 2-0፣ መከላከያ ባህር ዳር ከተማን 1-0፣ ድሬዳዋ ከተማ ወላይታ ድቻን 2-1፣ እንዲሁም ሲዳማ ቡና ሐዋሳ ከተማን 1-0 አሸንፈዋል። ሊጠናቀቅ 7 ጨዋታዎች ብቻ በቀሩት ሊግ መቀለ በ48 ነጥብ ሲመራ፣ ፋሲል ከነማ በ43 ነጥብ፣ ሲዳማ ቡና ደግሞ በ40 ነጥብ ሁለተኛና ሶስተኛ ናቸው። ደደቢት፣ ስሁል ሽረና ደቡብ ፖሊስ ወራጅ ቀጠና ውስጥ ይገኛሉ። አፍሪካ እግር ኳስ ኮንፌዴሬሽን ካፍ የክለብ ውድድሮች የሰሜን አፍሪካ ክለቦች በፍጻሜ ይፋለማሉ። በካፍ ቻምፒየንስ ሊግ የግማሽ ፍጻሜ መልስ ጨዋታዎች ባለፈው ቅዳሜ ሲደረጉ የሞሮኮ ዋይዳድ ካዛብላንካ እና የደቡብ አፍሪካው ማሜሎዲ ሰንዳውንስ 0-0 ተለያይቷል። የመጀመሪያውን ጨዋታ ዋይዳድ 2-1 በማሸነፉ በድምር ውጤት ለፍጻሜ ማለፉን አረጋግጧል። በመጀመሪያው የግማሽ ፍጻሜ ጨዋታ የኮንጎን ቲፒ ማዜምቤ 1-0 የረታው የቱኒዚያው ኤስፔራንስ ደግሞ በመልሱ ጨዋታ 0-0 በመለያየቱ በድምር ውጤት ሌላኛው የፍጻሜ ተፋላሚ መሆኑን አረጋግጧል። የሁለቱ የሞሮኮና የቱኒዚያ ክለቦች የቻምፒየንስ ሊግ ፍጻሜ የመጀመሪያ ጨዋታ ግንቦት 16 የሚደረግ ሲሆን የመልስ ጨዋታ ደግሞ ግንቦት 23 ይሆናል። በካፍ የኮንፌዴሬሽንስ ዋንጫ የግማሽ ፍጻሜ ጨዋታ ደግሞ የሞሮኮ በርካኔ ቱኒዚያውን ሴፋክሴ በድምር ውጤት 3-2 እንዲሁም የግብፁ ዛማሌክ የቱኒዚያውን ኤቷል ደሳህል በድምር ውጤት 1-0 በማሸነፍ በፍጻሜው ይፋለማሉ። የበርካኔና የዛማሌክ የፍጻሜ የመጀመሪያ ጨዋታ ግንቦት 11 ሲደረግ የመልሱ ጨዋታ ደግሞ ግንቦት 28 ይከናወናል።
ግርማቸው ከበደ ነበር ከአዲስ አበባ። አመሰግናለሁ። አድማጮች፣ ለምሽቱ ያለን ጊዜ ይኸው ነው። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
ሰሎሞን ክፍሌና ግርማቸውን አመሰግናለሁኝ ለስፖርት ዜናዎቹ። ወደ ተከታዩ ዝግጅት እናልፋለን። አፍሪካ ነክ ርዕሶች ነው።
የጀርመን ቻንስለር አንገላ መርክልና የብሪታንያ የውጭ ጉዳይ ሚኒስትር ጀረሚ ሃንት ባለፈው ሳምንት በአፍሪካ ሀገሮች የየራሳቸውን ጉብኝት አካሂደዋል። የአውሮፓ ሀገሮች በንግድ በፍልሰትና በጸጥታ ጉዳዮች ላይ ያላቸውን ቦታ ለማስፋት በሚያደርጉት ጥረት በከፍተኛ ደረጃ ሲያደርጉት የቆዩት ግንኙነት አካል ነው ማለት ነው። ብሪታንያ ከአውሮፓ ህብረት ለመውጣት እየጣረች ባለችበት በአሁኑ ወቅት ከአውሮፓ አሻግራ ለማየት እየሞከረች መሆኑ ተገልጿል። ቻይናንና ዩናይትድ ስቴትስን የመሳሰሉ ሀገሮችም በአፍሪካ ዙሪያ የመዋዕለ ንዋይ ፍሰት እያሰፉ መሆናቸውን ሪፖርተራችን ሄንሪ ሪጅዌል ከለንደን ዘግበዋል። አዳነች ፍሳዬ ለአፍሪካ ነክ ርዕሶች ታቀርበዋለች።
የጀርመን ቻንስለር አንገላ መርከል ባለፈው ረቡዕ ቡርኪና ፋሶን ጎብኝተዋል። ከቅርብ ሳምንታት ወዲህ የአውሮፓ ባለሥልጣናት በአፍሪቃ ሲያካሄዱት የቆዩት የመመላለስ አካል መሆኑ ነው። ቻንስለር አንገላ መርከል ሙስሊም አሸባሪዎችን ለመዋጋት ከአንድ ሺህ በላይ የሚሆኑ የጀርመን ወታደሮች የአውሮፓ ህብረት የሰላም ጥበቃ ተልእኮና እስላማዊ አሸባሪ ቡድን አካል በመሆን በምዕራብ አፍሪቃ መመደባቸውን ተናግረዋል። ከአውሮፓ ወገን ያለነው የገባነውን ቃል ለመፈጸም መፍጠን ይኖርብናል ነበር ያሉት። መርከል በቀጠናው የሚያካሂዱት ጉብኝት ከብሪታንያዊ የውጭ ጉዳይ ሚኒስትር ጀረሚ ሃንት ጉብኝት ጋር ተጋጥሟል። ብሪታንያ አዲስ የዲፕሎማሲ ግፊት እያደረገች ነው። በኒጀር ቻድ አዲስ ኤምባሲዎች ከፍታለች። የእንግሊዝኛ ቋንቋን ለማስተማር ስራ የ5.2 ሚሊዮን ዶላር መዋለ ንዋይ መድባለች። አብዛኞቹ የምዕራብ አፍሪካ ሀገሮች ከፈረንሳይ ጋር ታሪካዊ ግንኙነት ያላቸው ፈረንሳይኛ ተናጋሪ ናቸው። ቻታም ሃውስ የተባለው ዋናው ጽህፈት ቤቱ ለንደን የሆነው የፖሊሲ ተቋም የሚሰሩት ፖል ሜሊ ታዲያ ብሪታንያ ፊቷን ወደ ምዕራብ አፍሪቃ ያዞረችው ፈረንሳይን ለመጋፋት አይደለም ይላሉ።
ከፈረንሳይ ጋር ለመወዳደር እየሞከረች አይደለም። ሁሉም አውሮፓውያን ሀገሮች ፈጣን የኢኮኖሚ እድገት እያሳየች ካለችው የህዝብ ብዛቷም እየጨመረ ካለው አህጉር ጋር ግንኙነት ማዳበር እንዳለባቸው ተገንዝበዋል። ፍልሰትን በሚመለከት ደግሞ አብይ እንደምታ አላት።
የፈረንሳይ ፕሬዚደንት ኢማኑዌል ማክሮን ባለፈው መጋቢት ወር ምስራቅ አፍሪቃን በጎበኙበት ወቅት ከኬንያ ጋር የ2.2 ቢሊዮን ዶላር የመዋለ ንዋይ ስምምነት ፈርመዋል። ይህ ቀጠና ደግሞ ከብሪታንያ ጋር ቅርብ ግንኙነት እንዳለው የሚታወቅ ነው። ብሪታንያ ከአውሮፓ ህብረት ከወጣች በኋላ የፋይናንስ ክህሎቷን ወደ ውጭ የምትልክበትን ዘዴ እያጤነች ነው ይላሉ ሜሊ።
በመሰረቱ እነዚህ ክህሎቶች ሌሎቹ አውሮፓውያን አገሮች እያደረጉ ያሉትን የሚደግፉ ናቸው።
ቻይና የአፍሪቃ ዋና ዋና ትልቋ የንግድ አጋር መሆኗ ይታወቃል። በመሰረተ ልማት ዝርጋታ ብድርም አብይ ቦታ ትይዛለች። ነገር ግን እያሳሰበ መሄዱ እንዳልቀረ የቻታም ሃውሱ ሜሊ ገልጸዋል።
ብዙውን ጊዜ ቻይና ግዙፍ ለሆኑ መሠረተ ልማቶች አንዳንድ አጋር አገሮች ደፍሮ የማይገቡበት አይነት የገንዘብ ብድር ለመስጠት ወደ ኋላ አትልም። ይሁንና ብድሩ ለተበዳሪ ወገን በሚጠቅም መንገድ የሚሰጥ ቢሆንም ለወደፊቱ ከባድ ዕዳ ይጭናል።
የአሜሪካ ኩባንያዎች በአፍሪቃ ትልቁ የቀጥታ የውጭ መዋዕለ ንዋይ ምደባ ምንጭ ናቸው። የዩናይትድ ስቴትስ መንግስት ደግሞ ትልቁ የአፍሪቃ የረድኤት አቅራቢ ነው። የዋይት ሀውስ ከፍተኛ አማካሪ ኢቫንካ ትራምፕ ባለፈው ወር ኢትዮጵያንና አይቨሪኮስትን ጎብኝተዋል። የጉብኝታቸው ዓላማ እንደ አውሮፓ አቆጣጠር እስከ 2025 ዓ.ም ባለው ጊዜ በስድስት ዓመታት ውስጥ ማለት ነው 50 ሚሊዮን ለሚሆኑ ሴቶች እርዳታ የማቅረብ ውጥን አካል ነው። ኢቫንካ ትራምፕ ያብራራሉ።
ሴቶችን ማገዝ ጠቃሚ የልማት ፖሊሲ ነው ብለን እናምናለን። ጠቃሚ ቢዝነስም ነው። ለደህንነታችን ጥበቃም ይረዳል። ምክንያቱም ሴቶች የመወሰን እድል ሲያገኙ ሰላምንና መረጋጋትን ያመጣሉና።
ተንታኞች እንደሚሉት ከሆነ በአፍሪቃ የኢኮኖሚና የዲፕሎማሲ ኃይል ለመገንባት የሚደረገው መራራጥ እየገፋ ሄዷል። አድማጮች፣ የጀርመን ቻንስለር አንገላ መርከል እና የብሪታንያ ውጭ ጉዳይ ሚኒስትር ጀረሚ ሃንት ባለፈው ሳምንት በአፍሪካ ሀገራት የየራሳቸውን ጉብኝት ለማካሄዳቸው የሚገልጸው ቅንብር እዚህ ላይ አበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን። አድማጮች፣ አሁን የሰኞ ምሽት መደበኛ ፕሮግራም ጤና ይሆናል። ተከታዩ ቅንብር አዘጋጅና አቅራቢ ሰሎሞን አባተ።
ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ እየተንሰራፋ ያለው ኢቦላ እስከ ትናንት በስቲያ ቅዳሜ ከአንድ ሺህ በላይ ሰው መግደሉን የቀይ መስቀልና ቀይ ጨረቃ ማኅበራት ዓለም አቀፍ ፌዴሬሽን IFRC አስታውቋል። ባለፈው ሳምንት ውስጥ በአንድ ቀን ብቻ 23 ሰው ለኢቦላ ቫይረስ መጋለጡ መመዝገቡን ፌዴሬሽኑ አመልክቷል። ይህ ቁጥር የኢቦላ ወረርሽኝ ኮንጎ ውስጥ ባለፈው የአውሮፓ ዓመት ከተቀሰቀሰ ወዲህ በአንድ ቀን ሲመዘገብ እጅግ ከፍተኛው ነው። በበሽታው የሞተው ሰው ቁጥር 1008 መድረሱን የሀገሪቱ የጤና ጥበቃ ሚኒስቴርም አረጋግጧል። ይህ በእንዲህ እንዳለ ግን በኢቦላ ሕክምና ተቋማትና በጤና ሠራተኞች ላይ እየተቃጣና እየተፈጸመ ያለውም ጥቃት ወረርሽኙን የመከላከልና የመቆጣጠሩን ጥረት እያስተጓጎለውና ከዕለት ወደ ዕለት አዳጋች እያደረገው መምጣቱን IFRC የዓለም የጤና ድርጅትም በብርቱ እየተናገሩ ናቸው። ይህ በእንዲህ እንዳለ የጸጥታውና የደህንነታቸው ጉዳይ እጅግ እያሳሰባቸው የመጣ የጤና ሠራተኞች አድማ ለመምታትና ሥራቸውን ለማቋረጥ እያሰፈሰፉ መሆናቸውን የዓለም የጤና ድርጅት አስጠንቅቋል። ባለፈው አርብ ጄኔቫ ላይ የተናገሩት የWHO የአጣዳፊ የጤና ጉዳዮች ዳይሬክተር ማይክል ራያን ስጋታቸውን አጠናክረው ገልጸዋል። ሁኔታዎች እየባሱና እየተበላሹ እንጂ እየተሻሻሉ አለመምጣታቸውን አመልክተዋል። ባለፈው ሐሙስ እንኳ እንዲሁ አንድ የታጣቂዎች ቡድን ቡቴምቦ ላይ አደጋ ለመጣል ሲያደባ ተደርሶበት መባረሩን ራያን ተናግረዋል።
Fundamentally, every time we have managed to regain control over the virus and contain its spread.
ቫይረሱን በቁጥጥር ስር ለማዋልና ስርጭቱንም ለመክታት በቻልን ቁጥር በቤኒ፣ በቡቴምቦና በካታዋ የኢቦላ ሕክምና ማዕከላት ላይ የተፈጸሙ ጥቃቶችን የመሳሰሉ ግዙፍ የደህንነት አደጋዎች ይፈታተኑናል። እጅግ የበረታ የመሰራጨት ስጋት ተደቅኖብናል። ይህ ምላሽ ተጠናክሮ እንዲቀጥል ዓለም አቀፍም የሀገር ውስጥም የገንዘብና የቴክኒክ ድጋፎች ያስፈልጉናል። ስርጭቱን ማቆምና ወረርሽኙን መቀልበስ አለብን።
ምንም እንኳ ለጊዜው ኢቦላ በመልክዓ ምድር ደረጃ ከአካባቢው አልፎ እንዳይወጣ ማድረግ የተቻለ ቢሆንም ከዩጋንዳና ከሩዋንዳ ጋር ባሉ አጎራባች ነዋሪዎች መካከል ያለው ያልተቋረጠ እንቅስቃሴ ስጋቱን እንዳጠናከረው መሆኑ ይነገራል። ወደ 109,000 የሚደርስ
አድማጮች፣ አሁን ከመሰነባበታችን በፊት ማጠቃለያ ዜና እናሰማ። በምስራቅ አፍሪቃ ሀገሮች ውስጥ ሰላምን ለማጠናከርና ዘላቂ ልማትን መሰረት ለማስያዝ የታለመበትን ጉባኤ በመጪው ሐምሌ አዲስ አበባ እንደምታስተናግድ የመንግስት መገናኛ ብዙሃን ዘግበዋል። ጉባኤውን የሚያዘጋጀው የአውሮፓ ህብረት ከዓለም ባንክና ከኢትዮጵያ መንግስት ጋር በመተባበር መሆኑን በሶማሊያ የአውሮፓ ህብረት ጉዳይ ፈጻሚ ፉሪጂኒቺዮ ጋሪዶ ሩዌስ ሞቃዲሾ ውስጥ በተካሄደው የአውሮፓ ቀን ክብረ በዓል ላይ ተናግረዋል። ጉባኤው የሚያተኩረው በአካባቢው መሰረተ ልማት፣ በኤነርጂ፣ በትራንስፖርት፣ በንግድና ፋይናንስ ዘርፍን በመሳሰሉ የልማትና ሌሎችም ተያያዥ መስኮች ላይ መሆኑ ታውቋል። እስራኤልና የሐማስ ነውጠኞች ጋዛ ውስጥ ተኩስ ለማቆም የደረሱ ስምምነት ከሁለት ቀናት ከባድ ውጊያ በኋላ ተግባራዊ መሆን ጀምረዋል። ሁለቱም ወገኖች ምንም ጠቀሜታ እንዳላገኙበት በተስተዋለው በዚህኛው ዙር ግጭት ቢያንስ 24 ፍልስጤማውያንና 4 እስራኤላውያን ሕይወታቸውን አጥተዋል።
ክቡራትና ክቡራን አድማጮች፣ ዝግጅታችን ወደ መጠናቀቁ ነው። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ስናስተናግዳችሁ የቆየ ነው ሰሎሞን አባትና
ቆንጅታዬ ነን። አብራችሁን ስለቆያችሁ እናመሰግናለን።
ረመዳን ሙባረክ ሙስሊም ምዕመናን እያልን የሐውለት እንዳለን ናሺድ ረመዳን ካሪምን እስከ ፕሮግራማችን ፍጻሜ እንጋብዛችኋለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል
ሰላም፣ በደህና አደሩ።
ረመዳን ከሪም ረመዳን መጣ ይዞ ስራ መጣ